በኦሮሚያ የተለያዩ አካባቢዎች የተካሄዱ ሰላማዊ ሰልፎች መነሻ ከሶማሌ ክልል የተፈናቀሉ ወገኖች ቢሆንም ካለፈው ዓመት የቀጠሉ ብሶቶችም ተንጸባርቀዋል ይላሉ አንዳንድ ተሳታፊዎች። ኢህአዴግ በወታደራዊ ኃይል የረገበን ውጥረት እንደ ቋሚና ዘላቂ ሰላም ቆጥሯል፣ ያለፈውን ዓመት ሁኔታም ረስቷል ሲሉ የተቹት ደግሞ አንድ የተቃዋሚ መሪ ናቸው። እስክንድር ፍሬው ተከታዩን ዘገባ ልኳል።
ትናንት የተከሰከሰው ተቃውሞና የተካሄደው ሰላማዊ ሰልፍ ዛሬም ከቀጠለባቸው የኦሮሚያ ክልል ከተሞች አንዱ አሻሸመኔ ናት። የዛሬውን ሁኔታ የገለጹልኝ የከተማዋ ነዋሪ የሆኑ የአይንማኝ በዚያ የነበሩ መፈክሮችን የተቃውሞ ድምጾችንም በስልክ አስተምተውኛል። እርሳቸው እንዳሉት በርካታ የከተማዋ ነዋሪዎች ዛሬ የወጡት ትናንት የሞቱ ሰዎችን ለመቅበር ነው። ቁጥራቸው ከፍተኛና ከትናንቱ የበለጠ እንደነበር ማብራርተዋል።
ከከተማ ነው ህዝቡ ተነስተው የሄደው። በጣም ጥምቀት ነው የሚመስለው። ይገርማል ማለት ግጥምጥሞሹ ሁሉም እጁን ያጣመረ ነው። ከፍተኛ የሆነ የመኪና ቁጥሮች አሉ። በከፍተኛ ሁኔታ ነው የቀብር ስነ ስርዓታቸው የተከበረው። እስላም ክርስቲያን የሚባል የለም። ያው ሁሉም ስለሚያውቃቸው ሟቾቹም የሚታወቁ ናቸው። ህዝቡ ሁሉ በነቂስ ነው የቀብር ስነ ስርዓታቸው ነው ያለው።
እስቲ ልጠይቀው፣ እርሶ ባለፈው አመት የነበረውንም የተቃውሞ እንቅስቃሴ ያስታውሳሉ ይመስለኛል። ያሁኑ እንዴት በዚህ ሰዓት ትናንትና ነው እንግዲህ 4 ሰዓት አካባቢ ነው ተጀመረ ያሉኝ፣ ምንድነው ምክንያቱ በዚህ ሰዓት እንዲከሰከስ ያደረገው?
በጣም የሚገርም ሁኔታ ነው። ድንገተኛ ነው የሆነውም። ከመቼውም ጊዜ በላይ የተለየ ነው ይሄ። ያው ጥያቄያቸው የአብዛኞቹ በሶማሊያ ክልል የኦሮሞ ህዝብ ላይ ከፍተኛ የሆነ በደል ደርሷል። እዚህም ሻሸመኔ አካባቢ በተፈናቀሉ ለመጡት ልመና ይካሄድ ነበረ። የድጋፍ የገንዘብ እና የተለያዩ ነገሮች በተለይ የዛሬው ላይ 1-2 መልዕክት ተላልፈዋል። ዶክተር መራራ ጉዲና ይለቀቁልን፣ ጋዜጠኛው የኦሮሞ ተወላጆች በሚል የተያዘውም አሉ እነሱ ይለቀቁልን የሚል ነው። ኢህአዴግ በቃህን በቃህን፣ ኢህአዴግ በቃህን በሚል መላው ከተማ በአንድነት ነው። በጣም የሚገርም ሁኔታ ነው ማለት እኛም ራሱ ለዘብ ማለት ሰጥተናል። ካለው ሁኔታ አኳያ ድንገት ነው ድቡዳ የሆነው። ይገርመሃል እስካሁን ድርጅቶች ተዘግተዋል፣ ባንኮች ተዘግተዋል፣ መላው እንቅስቃሴ ቆሟል። ና እጅግ በጣም የሚገርም ሁኔታ ነው። በተለይ የዛሬው እና ትላንቱ ያስፈራል።
የአሁኑ የተቃውሞ እንቅስቃሴ መነሻ ከኢትዮጵያ ሶማሌ ክልል ጋር በተፈጠረው የድንበር ግጭት የተፈናቀሉ ሰዎች ጉዳይ ቢሆንም ባለፈው ዓመት የተንጸባረቁ ብሶቶችም በድጋሚ መታየታቸውን የከተማዋ ነዋሪ ተናግረዋል።
ሁለት አቅጣጫ ይዟል። አሁን አንደኛው በተለይ በትላንቱ በነበረው በሶማሊያ ክልል መንግስት ዝም ብለዋል፣ የኦሮሞ ህዝብ ላይ ግፍና ጫና ተደርጓል ነው እና የባለፈውም ብሶት እንዳለ ሆኖ ይበልጥ ደግሞ ይሄ አሁን የሰሞኑን እንትን ህዝቡን ይበልጥ አስቆጥቶታል። ህዝብ ነው የወጣው እና በነገራችን ላይ የኦሮሞ ህዝብ ብቻ አይደለም፣ ሌላውም ብሔር በዛሬው ላይ ተቀላቅሏቸዋል። እጅግ በጣም የሚገርም ነው ማለት ያው መልእክታቸውን የሚያስፈልጉትን ቅድምም እንደሰማው አስተላልፈዋል በሚገርም ሁኔታ ማለት ነው።
የ2010 ዓመተ ምህረትን የመንግስት አቅጣጫ ለሁለቱ ምክር ቤቶች የመክፈቻ ስብሰባ ባደረጉት ንግግር የዘረዘሩት ፕሬዝዳንት ዶክተር ሙላቱ ተሾመ ባለፈው ዓመት ተከስቶ የነበረውን አለመረጋጋትም አንስተዋል። ከዚህ አንጻር በአስቸኳይ ጊዜ አዋጅ ወቅት ከህዝቡ ጋር መጠነ ሰፊ ውይይቶች መደረጋቸውን ጠቅሰዋል። በተደረሰው መግባባት መሰረትም የአገሪቱ ሰላምና ጸጥታ ወደ ተረጋጋ ሁኔታ መመለሱን ተናግረዋል። በኦሮሚያና በኢትዮጵያ ሶማሌ አዋሳኝ ወረዳዎች የተፈጠረውን ግጭት ለመፍታትም ስራዎች እየተሰሩ መሆኑን ገልጸዋል። አንዳንድ ተቃዋሚዎች ግን ፕሬዝዳንቱም ሆነ መንግስት አንገብጋቢ ለሆነው ጉዳይ በቂ ትኩረት አልሰጡም ይላሉ። በህዝቡ ተነስተው የነበሩ ጥያቄዎችንና ወቅታዊውን የአዋሳኝ ወረዳዎች ግጭት የተከሰቱት የተቃዋሚ መሪና መድሎት የተሰኘው መጽሐፍ ደራሲ አቶ ልደቱ አያሌው ከነዚህ አንዱ ናቸው። ኢህአዴግ ያስቸኳይ ጊዜ አዋጅ እስከማወጅ ያደረሰውን ሁኔታ ረስቷል ሲሉ ነው ያስረዱት።
በኦሮሚያና በአማራ ክልል ከፍተኛ የሆነ የፖለቲካ ቀውስ ተፈጥሮ መንግስት አስቸኳይ ጊዜ አዋጅ ካወጀ በኋላ ፓርላማው የዛሬ አመት ሲከፈት ፕሬዚደንቱ ያደረጉትን ንግግር የምታስታውስ ይመስለኛል። ይሄ ችግር ከባድ ችግር ነው፣ ስለዚህ ይህን ችግር ለመፍታት ህገ መንግስታዊ ማሻሻያ እስከመውሰድ ድረስ የደረሰ እርምጃ እንወስዳለን ብለው ነበር ቃል የገቡት። ግን ችግሩን በፖለቲካ ሳይሆን በወታደራዊ መፍትሄ ከተቆጣጠሩት በኋላ አሁን ያ ሁኔታ ተረስቶ ዘንድሮ የሰላሙ ጉዳይ እንደ ትልቁ ጉዳይ ያልተቆጠረበት ሁኔታ ነው ያየነው። ስለዚህ ስርዓቱ ውጥረት ውስጥ ገብቶ ችግር ውስጥ ገብቶ በነበረበት ሰዓት ህገ መንግስታዊ ማሻሻያም እንደሚያስፈልግ የተቀበሉበት ሁኔታ ነበር። ነገር ግን አሁን ባስቸኳይ ጊዜ አዋጁ ምክንያት በወታደራዊ ኃይል የረገበውን ውጥረት እንደ ቋሚና ዘላቂ ሰላም በመቁጠር ያን ነገር የረሱበት ሁኔታ ነው ያለው።
እናም ይሄድግ ለመፍትሄው መስራትና አንገብጋቢ በሆነው የሰላም ጉዳይ ላይ ይበልጥ ማተኮር እንዳለበት ነው አቶ ልደቱ ያብራሩት።
ባለፈው አመት ይሄን በተግባር አይተነዋል። እንዴ ኢትዮጵያ የምትባል ሀገር ኦልሞስት ወደ መፍረስ ደርሳ ነበር። ለዛም ነው ለመጀመሪያ ጊዜ አስቸኳይ ጊዜ አዋጅ ታውጆ ለአንድ አመት አስቸኳይ ጊዜ አዋጅ ውስጥ የተደረገው። ይሄ ቀላል ነገር አይደለም። ስለዚህ የማስተዋወስ ችሎታችን በጣም ዝቅተኛ ሆኖ ካልሆነ በስተቀር ያን አደጋ መርሳት የለብንም። ይሁን የዘንድሮው የፕሬዝዳንቱ የፓርላማ መክፈቻ ንግግር ያን የረሳ ሆኖ ነው ያየሁት። በጣም የደነገጥኩት ለዛ ነው። በኔ እምነት ኢትዮጵያ ውስጥ አሁን ዋናው ቀዳሚ ትኩረት ማግኘት ያለበት የሰላም ጉዳይ ነበር። የብሔር ብሔረሰብ ጥያቄን ብለው የአንድነት ጥያቄን ብለው ከድህነት የመውጣት የኢኮኖሚ ጥያቄን ብለው መሰረቱ ሰላም ነው። ሰላም በሌለበት ሁኔታ እነዚህ ነገሮች ሁሉ መተግበር አንችልም። ስለዚህ ለኔ ኢትዮጵያ ውስጥ አሁን ያሉት መሰረታዊ ጥያቄዎች 3 ናቸው ልል ይችላል። የመጀመሪያው ሰላም ነው። ሁለተኛው ወይም የሚቀጥለው ሰላም ነው። ሶስተኛውም ሰላም ነው። ሰላምን ተከትለው ነው ሌሎቹ በዘላቂነት የሚቆሙበት መሰረት የሚያገኙት። ሰላም በተረሳበት ሁኔታ ላይ ችግሮቻችንን መፍታት እንችላለን አይመስለኝም።
ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።